አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የአፓና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል 12 አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 12 በንገረም ቀበሌ 05 ዋናው መንገድ ላይ የሚሄዱት ሰዎች አካባቢውን ለብቻቸው ተቆጣጥረውታል። ሶስቱም ለወታደራዊ መንግስት የሚሰሩ ሲሆን በወጣቶች ዘንድ የተከበሩ ናቸው፣ ደግሞም የተፈሩ ነበሩ። እነዚህ ሶስት ሰዎች በየቤቱ በረንዳና በመስኮት ሰዎች እንደሚከተሏቸው ያውቃሉ፣ ደግሞም ስለ እነርሱ እንደሚያወሩ እርግጠኛ ናቸው። ሰሞኑን በከተማው ውስጥ አሰሳ ስለሚያደርጉ ከነዚህ ወጣቶች ውስጥ የተወሰኑትን ለቅመው እንደሚያስሩ ያውቃሉ። እነዚህ በየመንገዱ ዳር የቆሙት ወጣቶች በእናቶችና በእነዚህ ካድሬዎች መሃል ነው የሚገኙት። ጫጩቶች በእናት ዶሮና በጭልፊት መሃል ነው የሚኖሩት። እነዚህ ካድሬዎች ለእናቶች እንደ ጭልፊት በመሆናቸው እነሱ በዚያ ጎዳና ሲያልፉ ወደ ቤት እንዲገቡ ያደርጓቸዋል፣ ይቆጧቸዋል። እነዚህ ሶስት አድሪዎች መንገዱ ላይ ለብቻቸው እየተጓዙ ነው። እያወሩ እየተሳሳቁ ወደ መታጠፊያው ላይ ለመጠምዘዝ መዞር ጀመሩ። ነገር ግን ዙረቱን ሳይጨርሱ ተከታትለው እየበረሩ የመጡት ሁለት ጥይቶች መሃል የነበረውን ካድሬ ነዳደረችና ዘረረችው። ዓለም ቀውጢ ሆነች። የተመታው ሰው ታደሰ ጠጊቾ ይባላል። በከተማው የታወቀ ካድሬ ከመሆኑ ሌላ ከተማውን የሚያንቀጠቅጠው እሱ ነበር። መሞቱ ሲታወቅ እናቶች ስጋት ውስጥ ገቡ። ልጆቻቸው እንደሚለቀሙ ስለሚያውቁ ወደ ዘመዶቻቸው ጋር ባስቸኳይ መላክ ጀመሩ። ሁሉም ተደበቀ። ከተማው ፈረጅ አለ። ዋናው ካድሬ ስለተገደለ ነገር ወደ ሌሎችም እንደሚቀጥል አውቀዋል። የመልስ ምት እንዳለ ሁሉም ያውቃል። እዚያ አካባቢ የነበሩት ወጣቶች ተያዙ። በሰሞኑ ሊካሄድ የነበረው አሰሳ ቀርቶ ወዲያውኑ አሰሳ ተጀመረ። የተጠረጠሩት ከያሉበት ተለቅመው ተያዙ። ዳኛ፣ የባንክ ሰራተኛ፣ የትምህርት ቤት መምህር፣ ዳይሬክተር፣ ቄስ የቀረ አልነበረም። አብላጫው ግን ኳስ ተጫዋቾች ናቸው። ሁሉንም አንድ አዳራሽ ውስጥ አስገቡና በመኪና ጭነው ወደ ማረጃ ቦታ ለመውሰድ አዘጋጇቸው። የተመረጡ ሰዎች ተለይተው ወጡና ታደሰን ማን እንደገደለው እንዲናገሩ ተደረገ። ነገር ግን አልተገኘም። እዚያ ቦታ ከነበሩት መሃል ተገረፉ፣ ተቀጠቀጡ። ሆኖም ገዳዩ አልተገኘም። በነጋታው ከተማው ጭር አለ። የንግድ እንቅስቃሴው መረገበ። አንዳንድ ሻይ ቤቶች በሩን ገርበብ አድርገው ደንበኞቻቸውን ያስተናግዳሉ። አጠገቡ የነበረውን ብስኩት እየገመተ ሻውን የሚጠጣው ሰው ዞር ብሎ አየ። እሱ አጠገብ ባለው ወንበር ላይ አንድ ሰው ተቀምጧል። ብስኩት እየበላ የነበረው ወጣት ቀና ብሎ አየና ሰላምታ ሰጠው። አሁን ወንበር ላይ መጥቶ የተቀመጠው ሰው ጸጋይ መርጊያ ይባላል። በርጋለም ለትራንስፖርት ቡድን እየተጫወተ ነው። ጸጋይ እዚህ ክለብ አልፎ በክፍለ ሀገሩ ዝነኛ ለነበረው እርሻ ጣቢያ ለተባለው ቡድን ተጫውቷል። ለሲዳሞ ምርጥ ቡድን ወሳኝ ተጫዋችም ነበር። የኳስ ችሎታው ልዩ ነው። በተመልካቹ ዘንድ በቴክኒክ አጠቃቀሙ የተወደደ ነው። ተከላካዮችን ብቻ ሳይሆን በረኞችንም አታሎ በማለፍ ግብ የማስቆጠር ልዩ ተሰጥኦም ነበረው። ከዳኛ ጋር በመጨቃጨቅም ይታወቃል። እሱ የሚያስነሳው ረብሻ አይቆምም። ትንሽ ከተነካ ተመልካቹ ትዕግስት የለውም። ታደሰ ጠጊቾ በተገደለ በነጋታው ጸጋዬ እዚያ ሻይ ቤት ውስጥ ቁጭ እንዳለ አጠገቡ ብስኩት የሚገምጠው ሰው እያናገረው ነው። ሰውየው ጸጋዬን እንዴት ነህ አለው። ሰላም። ኳስ ጥሩ ነው? አዎ ጥሩ ነው። ከተማው ረጭ አለ አይደል? እያየኸው። የማታው ተኩስ እንዴት ነው? የቱ? ታደሰ ላይ። እንዴ ተኩሱ አያስመረቅንም? አልገባኝም። ኢላማውን ማለቴ ነው። አይ ጸጋዬ ለዚህ ጥያቄ መልስ መስጠት አቃተው። የሚያወሩት ቀስ ብለው ቢሆንም ነገሩ አላማረውም። አጠገቡ የነበረው የመንግስት ሰላይ እንዳልሆነ ያውቃል። ሸሩ አበበ ዝምተኛ፣ ደፋርና የኢያፓን አላማ በጽኑ ተቀብሎ የሚያስፈጽም እንደሆነ አልጠፋው። እስኳድ መሆኑን በጣም በቅርብ ሰው ነው የሰማው። ትናንት ታደሰን የገደለው እሱ እንደሆነ አወቀ። ከሱ ሌላ በአደባባይ በስልት ለመግደል ብቃት ያለው ሰው እንደሌለ ያምናል። ጸጋይ መርጊያ ነገሩን እንዲህ ያስታውሳል። ታደሰ እንደተገደለ ቦታው ቀውጢ ሆነ። በነጋታው ሊደረግ የነበረው ትልቅ ጨዋታ በጸጥታ ምክንያት ተሰረዘ። በዚህ ጉዳይ ብቻ ሳይሆን የቡድኑ ዋና ዋና ተጫዋቾች ታሰሩ። እኔ የነበርኩበት የኢሃፓ ህዋስ ተደረሰበትና ተያዘ። ከኛ ክለብ ብቻ 5 ሰው በአንድ ቀን ታሰረ። አብዛኛዎቹ የኢሃፓ አባል ስለነበር ካድሬዎች ይከታተሉን ነበር። 2 የሚሆኑ ተጫዋቾች ሻሸመኔ ኦፕሬሽን ላይ መሞታቸውን ሰማን። አንደኛው ሙናሻ ነው። ታደሰ ጠጊቹ የተገደለ ጊዜ ብዙ ሰው ታሰረ። ታደሰን የገደለው ቸሩ የተባለ ልጅ ነው። ነገር ግን ቸሩ በጥርጣሬ ታስሮ ተፈታ። እሱ መግደሉን ያየ አንድ ሰው ጠቆመበትና በተፈታ በሶስተኛው ቀን ወስደው ገደሉት። ይርጋለም ከታሰሩት ሰዎች ውስጥ አፈራራ ላይ ተወስደው የተገደሉ ነበሩ ይላል ጸጋዬ። ጸጋዬ አሁን በአዋሳ ማስተጋጃ ቤት ይሰራል። በሻሸመኔ ፖሊስ ጣቢያ ውስጥ የታሰሩት ወጣቶች ከባድ ግርፊያ እየተካሄደባቸው ነው። ግርፊያው ብዙ ጊዜ ከሰዓት የሚካሄድ በመሆኑ ከምሳ በኋላ እስከ ምሽት ያለው ጊዜ ሁሉንም ያስጨንቅ ነበር። ገና በሩ ሲከፈት ሁሉም ጆሮውን ይቀስራል። ከዚያ የስም ጥሪ ይከተላል። ለማንኛው ጉዳይ ስም ከተጠራ ግርፊያ እንደሆነ ይገመታል። በዚህ ሰዓት ጫዋታና ወሬ አይኖርም፣ ዝምታ ነው። ሁሉም በፍራቻ ይናጣል። አሁን ግን አንድ ጥግ ሆኖ ሐሳብ የገባው ወጣት ግርፊያውን ፈርቶ እንደሆነ ይታሰባል። ነገር ግን እሱ ስለ ግርፊያው ግድ አልነበረውም። እስከዛሬ ሲጠበጥቡት ምንም ያገኙት ነገር የለም። ግርፊያው ስቃይ አለው። ከስቃይ አልፎ ለጉዳት ብሎም ለሞት ሊያበቃ ስለሚችል ለወጣቶቹ አደገኛ ነው። ለዚህ ልጅ ግን ሁሉም ነገር ቢመጣ ደንታ አልነበረውም። ወጣቱ ኡሁሩ ይባላል። ይህን ስም ያወጣለት ኢሃፓ ነው። የባንክ ኦፕሬሽን ችግር ስለገጠመው ስራውን ሲያከናውን የነበረው ጳውሎስን ተክቶ ቀጣዩን ነገር የመራው እሱ ነበር። ኡሁሩ የተባለ ወጣት ግርማ በተባለ ወታደር ተጠቁሞበት ነው የታሰረው። በመታሰሩ በጣም ተናደደ። የድርጅቱን ስራ ገና ዳር አላደረሰም። የተያዘ ቀን ብዙ ስለተበደቡት ተጎድቷል። የመኢሶን ካድሬዎች ቀጥቅጠውና አሰቃይተው ብዙ ሊያውጣጡት ፈለጉ። ምንም አላገኙም። በእነርሱ እጅ ወድቆ ከመደብደብ መሞቱን ተመኘ። ግን ይህን ለማድረግ የሚችልበት አጋጣሚና ስፍራውን ዳር ለማድረስ የሚያስፈጽምበት መሳሪያ አላገኘም። አሁን አንድ ጥግ ሆኖ ሐሳብ ላይ ቢወድቅም ስለ ግርፋቱ እያሰበ አይደለም። እንዴት እንደሚሞት ዘዴ እየፈለገ ነው። ከወታደር መሳሪያ ቀምቶ ጠላቶቹን ገሎ ራሱን ሊያጠፋ ቢፈልግም አልተመቸውም። ጠላቱን ለመግደል ባይመቸውም ራሱን ለማጥፋት እንደማያቅተው ተገንዝቧል። ነገር ግን እንዳሰበው አልነበረም። ሌሎቹ እንዴት እንደሚያወጣጡት ሲያውጠነጥኑ፣ እሱ ደግሞ እንዴት እንደሚሞት እያሰበ ነው። ዛሬ ለሱ አሪፍ ቀን እንደሚሆን ገመተ። ስለት ነገር አግኝቷል። ሁሉም ነገር በቅርብ ደቂቃ ይጠናቀቃል። እዚህ ግቢ ውስጥ ከካድሬዎቹ ባልተናነሰ ሁኔታ አንጃ ሆነው ከደርግ ጋር በተሰለፉት ሰዎች ይናደዳል። እዚህ እስር ቤት ካሰቃዩት በኋላ እንደሚገሉት ያውቃል። እሱ ቀድሟቸው ሊሞት ተዘጋጅቷል። አሁን በእጁ ያገባው ስለት ጉዳዩን ፈጽሞ ታሪኩ ይደመደማል። ኡሁሩ ጊዜ ሳያጠፋ በያዘው ስለት አንገቱን ማረድ ጀመረ። ገዘገዘ፣ አሁንም ገዘገዘ። ተጠባቂ ሰው በመሆኑ የሚፈልግበትን መረጃ እስኪሰጥ ድረስ በሕይወት እንዲኖር ይሻሉ። ወታደሮቹ ወዲያው ተረባረቡና አንገቱን ቆርጦ ሳይጨርስ ታግለው አስጣሉት። እዚያ የታሰሩ ሌሎች አባላት ሁኔታው አስደነገጣቸው። ፖሊሶች ካስጣሉት በኋላ ልዩ ጥበቃ አደረጉለት። ካድሬዎቹ አንገቱን በማረዱ አላዘኑለትም። ጭራሹኑ ቁስሉ ሳይጠግግ ድብደባ ቀጠሉ። በድርጅት ውስጥ ቁልፍ ሰው መሆኑን ስላወቁ መረጃ ይፈልጋሉ። እሱ ደግሞ ወይ ፍንክት ቻለ። ኡሁሩ ሌላ አይነት ግድያ ይፈልጋል። አብሮት ለታሰረው ለቱሳ እባክህ አንድ ነገር ልለምንህ አለው። ምን? ግን እሺ በለኝ። መጀመሪያ ጉዳዩን ንገረኝ። እንድትገለኝ ይፈልጋለሁ። ለምን? ባንዳ ከሚጫወትብኝ ግደለኝ። አይሆንም። ለምን? ተስፋ መቁረጥ የለብህም። እንዴት? ገና ትግሉ አላለቀም። እኔ መሞት እፈልጋለሁ። እኔ ደግሞ እንድትኖር እፈልጋለሁ። ሱሳ እንደማይገድለው አስረግጦ ቢነግረውም ያኛው አልተደሰተም። ኡሁሩ ሞትን በፍጥነት ቢሻም ሞት ግን እሱን አልፈልገውም። ነገር ግን እንደምንም ብሎ በዚህ ሁለት ቀን ውስጥ መሞት አለበት። ቤት ውስጥ ተንጠልጥሎ ራሱን እንዲያሰናብት ፈለገ። በዚህ ሁኔታ ለመሞት የሚያስፈልገውን ነገር ማግኘት አለበት። መጀመሪያ ጥናት ያስፈልጋል። የመድ መንጠልጠያ ቦታ በተጨማሪም ቤት ውስጥ እስረኞች ውጭ ወጥተው የሚቆዩበትን ጊዜ አሰላሰለ። ሌሎችንም ጥናቶች ከጨረሰ በኋላ ተንጠልጥሎ ለመሞት የሚያስችለውን እብድ አዘጋጀ። በእስር ቤቱ ያለውን የክፍል ሁኔታ ሲያጠና የነበረው አፍሩ ዛሬ የመሞቻው ጊዜ እንዲሆን ቆርጦ ተነሳ። እስረኞች ከክፍል ወጥተው ለረጅም ጊዜ የሚቆዩበትን ሁኔታ መቼ እንደሆነ አውቋል። ጠዋት በር ተከፍቶ እስረኞች ፀሐይ ለመሞቅ በሚወጡበት ወቅት ለመንጠልጠል አመቺ ነው። ቤት ውስጥ ያለውን መንጠልጠያ ተመለከተ፣ ሙከራ አደረገበት። ጣራው ላይ በአግድም የተቀመጠው እንጨት አስተማማኝ አይደለም። ቢንጠለጠል ገመዱ ተበጥሶ ሊጥለው ይችላል። ሌላ የመሞቻ ዘዴ ይኖር እንደሆነ አሰበ። አንድ ሐሳብ ብልጭ አለለት። ከኩዌራ ታስሮ የመጣ የኢሃፓ ኮማንዲስት እዚያው አብሯቸው ነበር። መሐመድ ይባላል። ሁሩ ኮማንዲስቱን ጠራውና አንድ ነገር ተባበረኝ አለው። ምንድነው እሱ? ያዘዝኩህን ትፈጽምልኛለህ? ጉዳዩን ልስማው። የኔ እዚህ መኖር ጥሩ አይደለም እና መሞት አለብኛ። ወስነሃል? በሚገባ። አምነህበታል? አዎ። ውሳኔህን አከብርልሃለሁ። ግን ችግር አለ። ምን? የሚገለኝ አላገኘውም እና አንተ ጨርሰኝ። በምን? በምታቀው መንገድ። መሳሪያ የለኝም። ባገኘው ነገር። እኔ ኮማንዲስት ነኝ እና ቱቦን ዘግቼ ልግደልህ? በፈለግከው ይሁን። ይሄ ይስማማል አይደል? እሺ። ግን ምን? አፍጥነው። ለሱ ችግር የለም። ሟችና ገዳይ ተስማምተው ጨረሱ። በዚህ ጉዳይ ማንም ተጠያቂ አይደለም። ካድሬዎቹ ጉዳዩን ከሰሙ ኮማንዲስቱ አለቀለት። አስፈላጊ መረጃ የያዘውን ተፈላጊ ሰው በመግደሉ ይዘለዝሉታል። ስለዚህ ግድያው በድብቅ መሆን አለበት። መደበቁ የሚያስፈልገው ለሁለቱም ነው። ማች ፖሊሶች መጥተው እንዳያስጥሉት ይፈልጋል። ገዳይ ደግሞ ካድሬዎች እንዳያዩት መደበቅ ይሻል። ኡሁሩ ከሞተ በኋላ ስላገዳደሉ ኮማንዲስቱ ምክንያት ፈጥሮ ያወራል። ጉዳዩ በዚህ ይደመደማል። አሻራ ምናምን አይኖርም። ሟች ራሱን ለመግደል ጥረት ሲያደርግ ስለነበረ ተሳክቶለት ሞተ ተብሎ ይደመደማል። ግድያው የሚካሄደው በአንደኛው ቤት ነው። ክፍሉ ባዶ እስኪሆን ጠበቁ። አመቺ ቦታ አገኙ። ገዳይ እና ሟች ወደ ውስጥ ገቡ። ኑዛዜ ምናምን የለውም፣ ደግሞም አያስፈልግም። ንግግርም አያሻም። ሰው ሳይመጣ ቶሎ መጠናቀቅ አለበት። ከተገደለው ወጣት ኪስ ውስጥ ሲበረበር የተገኘው ወረቀት ሌሎችንም ለመያዝ ያገኙት መረጃ ጠቃሚ ነው ተብሎ ታምኗል። አየለ ኪስ ውስጥ የተገኘው ወረቀት ከይርጋለም ቀበሌ የተሰጠው የሸኚ ደብዳቤ ይገልጻል። ስማቸው ከዚህ በታች የተዘረዘረው ወጣቶች የስፖርት ጉዳይ ወደ ሻሸመኔ ስለሚሄዱ ትብብር ይደረግላቸው ይልና ወጣቶቹን ስም አየለ ገብሬ፣ ጌታነህ አበበ፣ እሸቴ አየለ። ስለ ልጆቹ ማንነት የሚገልጸው ጽሑፍ ወጣቶቹ በአብዮታዊ ዲስፕሊን የታነጹ፣ የመጣውን ለውጥ ተቀብለው የሚንቀሳቀሱ፣ በቀበሌው ውስጥ መልካም ተግባር የፈጸሙ፣ አብዮታዊ መንግስት የሚከተለውን የዴሞክራሲ መንገድ ተቀብለው ሰላማዊ እንቅስቃሴ የሚያደርጉና በእድገት በህብረት የእውቀትና ስራ ዘመቻ ተሳትፈው በመልካም ሁኔታ አጠናቀው የተመለሱ ሲሆን በየትም ቦታ አብዮታዊ ትብብር ይደረግላቸው ይላል። አየለ ገብሬ የዚያኑ ቀን ተገድሏል። እሸቴ በአራተኛ ቀን ኩየራ ላይ እርምጃ ተወስዶበታል። አንደኛው ግን በጃቸው አልገባም። እሱን ማሳደድ ጀምረዋል። ጌታነስ የተባለው ወጣት ኦፕሬሽኑን አቀናባሪና አንድ ታጋይ ገሏል ተብሎ ስለተጠረጠረ ከይርጋለም እስከ ክብረ መንግስት ያሉ ካድሬዎች መልእክት ተላልፎ አሰሳው ተጧጡፏል። ነገር ግን ጌታነስን ማግኘት እጅግ አስቸጋሪ ሆኖባቸዋል። ጌታነስ ይርጋለም ከተማ መኖር ከጀመረ ብዙ ጊዜ አይሆነውም። ለትምህርት ቅርብ ካለ ከተማ መጥቶ ተከራይቶ የሚኖር ነው። በአምስተኛው ቀን ጌታነስ ዘመዶቹ ጋር እንዳለ መረጃ ተገኘ። ጓደኛው የሆነ ስውር ካድሬ ወጣት እንዲያጠምደውና ካለበት ቦታ ይዞት እንዲመጣ ትዕዛዝ ተላለፈ። ይህን ማድረግ የተፈለገው የጥንቃቄ ነበር። ጌታነስ የሚገኘው ዘመዶቹ ባሉበት የእርሻ ቦታ ነበር። እዚያ ስፍራ የኢሃፓ አባላት መሽገው ስለሚሆን በተኩስ ልውውጥ ሊያመልጥ ስለሚችል በሌላ ሰው ማጥመድ ነበረባቸው። ጓደኛው ወደ ተባለው ቦታ ሄደ። ልጁ ከእርሻው ቦታ አስጠራው። እሱን በማየቱ ጌታነስ ተገረመ። እንዴት ነህ? አለው። አለን። ምን ይገርጣ አለ። የዘርህን ልሸምት መጥቼ ነው። የት? የቤተሰባችን ደንበኛ እዚህ አሉ። አገኘህ ታዲያ? አዎ። በምን ይዘልቴን ነው? ምን ያህል እንደምፈልግ ነግሬው እሱ ራሱ ያመጣልኛል። አሁን ልቴን ነው? አዎ። አንተ ትቆያለህ እንዴ? ሰሞኑን ልሄድ አስቤያለሁ። እና ዛሬ ለምን ከኔ ጋር አታድርም? ነገ ትሸኘኛለህ? አዎ። እንዴትና በምን ሁኔታ እንደሆነ ባይታወቅም ጓደኛው አሳምኖት በነጋታው አብረው ለመሄድ ይስማማሉ። ከተማው ዳርቻ እየጠበቁ ያሉ ታጣቂዎች መልስ ስላጡና የተላከው ካድሬ በሰዓቱ ስላልተመለሰ ወደ ቦታው መሄድ ፈለጉ። ነገር ግን ሁኔታውን እንዲያጣራ አንድ ሰው ከነሱ ጋር ላኩ። ገበሬ መስሎ ወደ ቦታው ሄደ። ስውሩን ካድሬ አገኘው። ነገ ወደ ከተማ ሊመጡ እንደተስማሙ በዘዴ ነገረው። ካድሬው ለጌታነስ ዘር የሚያመጣልኝ እሱ ነው ብሎ አስተዋወቀው። ገበሬ መሳዩ ሰው መንገድ ላይ ለሚጠብቁት ወታደርና አብዮት ጠባቂዎች ጌታነህን ነገ ሊያመጣው እንዳትባባው መልእክት ይዞላቸው መጣ። አንድ ነገር አሰጋቸው። ጌታነህ ሁኔታውን አውቆና ተረድቶ ካድሬውን ቢገለውስ ብለው ጠረጠሩ። አሁንም ሐሳባቸውን ቀይረው ለመሄድ ፈለጉ። ሆኖም ጭራሽ እነሱን ካየ ደብዛውን ሊያጠፋ እንደሚችል ስለተረዱ ሐሳባቸውን በድጋሚ ቀየሩ። የጌታነህን መገኘት አዲስ አበባ ትላልቅ ባለስልጣኖች ጭምር የሚፈልጉት ዜና በመሆኑ ጥንቃቄ ያሻዋል። እሱን ለመያዝ ከሄዱት ታጣቂዎች አንደኛው ጌታነህ እንዴት አታለለን አለ። ኢሃፓ ውስጥ አይታወቅም እኮ። እሱ በቀበሌ ተሳትፎው ጥሩ ነው። ማለት አብዮታዊ ነው። እንዴት? ኢሃፓን አይወድም። አሁንማ ታየ እኮ። እሱ ብቻ ሳይሆን ሁሉም አታለውናል። እነማን? አየለስ ቢሆን እሱም ይገርማል። ሸኚ ወረቀት የጻፈው ሰው ታወቀ። ጸሐፊው እኔ አይደለሁም ብሏል። እና አሻራ ተወስዷል። ባይገኝስ? የእሱ ብቻ አይደለም፣ ሌሎችም አሉበት። የቀበሌው አመራር እንዳለ አሻራ ሰጥተዋል። እያንዳንዱ መያዙ አይቀርም። ሻሸመኔ ባንክ ቤት ከተዘረፈው 2,000,000 ተኩል ውስጥ የተገኘው ከ200,000 አይበልጥም። እሱም ቢሆን ከጀማሉ እጅ የተገኘ ሲሆን ተቦጫጭቆ ከግማሽ በታች ነው ገቢ የሆነው። የተቀረው ብር የት እንደሄደ መረጃ ባይኖራቸውም እዚህ ሄደ፣ እዚያ ደብቀዋል በሚል በዚህ 3 ቀን ውስጥ ብዙ እየተወራ ነው። ታጣቂዎቹም የሚጠረጥሩትን ቤት እየበረበሩ ቢፈልጉም ምንም አላገኙም። አሁን የደረሱበት ነገር አየለ ባንክ ቤት ውስጥ ገብቷል። እሱ ያወጣውን ብር ለጌታነህ አቀብሎታል። ጌታነህ ብሩን ይዞ ተሰውሯል። በዋናነት ብሩን ይፈልጋሉ። ይሄ ብቻ አይደለም፣ እነማን በኦፕሬሽን ውስጥ እንደተሳተፉ ጌታ ነው ያውቃል። በደም በቶርች ቢገባ እያንዳንዱን ያጋልጣል። በቅድሚያ ጌታንህን በእጃቸው ማስገባት አለባቸው። ብሩን እዚህ አካባቢ እንደተደበቀው ያምናሉ። ጌታንህና አጥማጁ ካድሬ በእግራቸው ከርሻ ወጥተው በዋናው አውራ ጎዳና ላይ መኪና ለመጠበቅ ቆሙ። ሁለት መኪኖች ተከታትለው መጡ። መኪና አጠገባቸው ከቆመች በኋላ ታጣቂዎቹ ዘለው ወርደው እጅ ወደ ላይ ብለው ሁለቱንም አገቷቸው። ጓደኛውን ትንሽ እየጎሸሙት ጌታንህን በደም እየወቀቱ ወደ እስር ቤት አስገቧቸው። አንድ ላይ እንዳይሆኑ በሚል ነጣጥለው አሰሯቸው። ማታውኑ ጓደኛው ወደ ቤቱ ሄደ። ሌሊቱን ግርፊያው ቀጠለ። ገራፊው ስም እንፈልጋለን አለ። የምን ስም? እነማን እንደተሳተፉ? የት? አታውቅምና ነው የምትሉኝ? አልገባኝም። የሻሸመኔ ባንክ? ምን ሆነ? እየቀለድክ ነው እንዴ? ምንም አልገባኝም። የወሰዳችሁት ገንዘብ የት ነው ያለው? የምን ገንዘብ? ዘመድህ ጋር ወደ ገጠር ሄድከው ልትቀብር አይደለም እንዴ? ኧረ እኔ ገንዘብ አልወሰድኩም። ሞኝ መስለህ አታለልከን። የምትሉኝ አልገባኝም። ሰውየው የሀፓን ከማውጣጣት የከበደ ነገር እንደሌለ ተረዳና ግርፊያውን ቀጠለ። ገንዘቡ ሊገኝ ቀርቶ በኦፕሬሽኑ ላይ የተሳተፉትን ሰዎች ስም ማግኘት አልተቻለም። እስካሁን ከኤድጋር ልጆች ከጌታነህ በስተቀር ለጊዜው እጃቸው የገባ ሰው እንደሌለ አውቀዋል። ሁለት ቀን ገረፉት፣ አደነዘዙት፣ አዝለፈለፉት። መራመድ ቀርቶ መቀመጥም አስቸጋሪ እንዲሆን አደረጉበት። በመጨረሻም በግርፋት ብዛት አመነ። ኦፕሬሽኑን እሱ እንደመራና ገንዘቡ የት እንዳለ ነገራቸው። በጣም ተደሰቱ። ይሄ ትልቅ ስም ያስገኝላቸዋል። ገንዘቡ አለበት ወደ ተባለው እርሻ ቦታ ወሰዱት። ቦታውን እንዲነግራቸው ጠየቁት። ለመቆፈር ተዘጋጁ። የት ነው አሉት። ምኑ? ገንዘቡ። የምን ገንዘብ የደበቅከው? እኔ ገንዘብ ስለምትሉት ነገር አላውቅም። ሰዎቹ ተናደዱ። ዘመዱን በሱ ፊት መግረፍ ጀመሩ። ምንም ውጤት አልተገኘም። የኢህአፓ አባላት ግርፋቱ ጋፍ ሲልላቸው ያመኑትን ይክዳሉ የሚል ድምዳሜ ላይ በመድረሳቸው ጌታንህን አንጠልጥለው ወደ እስር ቤት አመጡት። ምሽቱን ገረፉት፣ ቀጠቀጡት፣ ጭንቅላቱን በዱላ ክፉኛ መቱት። ከአዲስ አበባ የመጣ አውጣጭኝ ቡድን በንጋታው በደም ያናዝዘዋል። ቡድኑን የሚመራው ሰው በምርመራ የተደነቀ ነው። ይህ ሰው ጌታንህን በመኪና በአጃቢ ጭኖ ወደ ተፈለገበት ቦታ ይወስደዋል። ልክ ሌሎቹን አውጣቶ የሚፈልገውን ነገር እንዳገኘ ሁሉ ይህን ወጣት የደበቀውን ገንዘቡን ከሚፈለገው ስም ዝርዝር ጋር ይቀበለዋል። ሰውየው አርፍዶ ደረሰ። ወደ እስር ቤቱ ገባ። በሩ ተከፈተ። ጨለማ ነው። ጌታነህ! ዝም። ጌታነህ ውጣ! ዝም። ሰዎቹ ወደ ውስጥ ገቡ። ጌታነህ ጥቅልል ብሎ ተኝቷል። መርማሪው በእግሩ መታ አደረገውና ተነስ አለው። አልተነሳም። እንደገና ገልበት አደረገው። ጌታነህ በሕይወት የለም። ድብደባው እንደገደለው አዲሱ መርማሪ ያውቋል። ነገሩ በጣም አናደደው። ጌታነህ ብሩ የት እንዳለ ሳያሳያቸው መሞቱ ትልቅ ጉዳት መሆኑን አወቁ። ሁለት ሳምንት በኋላ አንድ ሰው ተያዘ። በባንክ ኦፕሬሽን ተጠርጥሮ ነው። መታወቂያው ጌታነህ አበበ ይላል። የላም ወረቀት ተገኝቶበታል። የቀበሌ ሸኝ ወረቀት ነው። የለኪ ከተገኘው ደብዳቤ ጋር ተመሳሳይ ነው። ፓትሪዮቹ በዚህ ሸኝ ወረቀት ተመርተው ትክክለኛው ጌታነህ አበበ ነው ያዙት። አሁን ጌታነህ አበበ የሚል አስተት መታወቂያ ያዘው ትክክለኛ ስሙ አበባው ነው። ፓትሪዮቹ ተናደዱ። በድብደባ ህይወቱን ያጣው ጌታነህ ምን ነገር ውስጥ የሌለበት በስንት ስህተት ብቻ እንደገደሉ አወቁ። ጌታነህ በሚል ከዚያ ቀበሌ በሐሰት ስም ያወጣውን ወጣት መመርመር ጀመሩ። በጌታነህ ላይ የተፈጠረውን ነገር ከመጀመሪያ እስከ መጨረሻ ሲከታተል የነበረው መርማሪ ለሟቹ ወንድም ከሀያ ዓመት በኋላ ሁሉን ነገር አስረዳው። ማን አታሎ ከእርሻ ውስጥ እንደመጣውም ነገረው። በታዲያ ሁኔታ የጌታነህ ወንድም ተናደደ። ወንድሙ ሞት ተጠያቂ እንደሆነና የእጁን እንደሚያገኝ ነገረው። ነገር ግን ወንድምየው ያሰበውን ሳያደርግ ሞተ። የኢህአፓ ዋና አመራሮች እነ ዶክተር ተስፋዬ ደበሳይ በጠላት እጅ ከመውደቅ ራሳቸውን እያጠፉ ተሰናብተዋል። ሁሉም በእጁ ብዙ ምስጢር ስላለና ለሌሎች አርአያ ለመሆን ቶሎ መሄድ ፈልጓል። ኮማንዲስቱና ኡሁሩ ወደ ውስጥ ከገቡ በኋላ ድንገት ፖሊሶች ከመጡ ምልክት የሚሰጥና በር የሚጠብቅ ያስፈልጋል። ይሄ የኮማንዲስቱ ሐሳብ ነው። ኮማንዲስቱ ግቢ ውስጥ የሚግባባውና በደንብ የሚያውቀው ሱሳን ነበር። ሱሳን ጠራውና ስትተባበረኝ አለው። ምን? በር ላይ ሆንልኝ። እዚህ? አዎ። ለምን? ለጉዳይ። እሺ፣ ጠብቃለሁ። ሰው ከመጣ በፉጨት ምልክት ስጠኝ። ጥሩ። ግን ምንድን ነው? ቀላል ጉዳይ ነው። ብሰማው ጥሩ መሰለኝ። ምንም አያደርግልህም። ምንድን ነው? ንገረኝ፣ ልጨርሰው ነው። ማንን? እሱን። ለምን? መሞት ፈልጓላ። ማን ፈቀደልህ? ምኑን? እንድትገለው? ራሱ ነው። ምን ብሎ? እንዳሰናብተው ፈለገ። አትችልም። እንዴት? ነገርኩ። ሱሳንና ኮማንዲስቱ ተከራከሩ። ሱሳ ግን ኡሁሩ መሞት ስለሌለበት እንድትገለው አልፈቅድልህም በሚል ጉዳዩን ዘጋው። በሁኔታው ሟች ቅር አለው። ጓደኞቹ እንኳ ሊተባበሩት ያለመቻላቸው ኡሁሩን አናደደው። ገነት ገብረስላሴ ከኡሁሩ ጋር አብራው ሰርታለች። እሷም እስረኛ ነበረች። በሁሉም ነገር ገነት ተባባሪው ስለነበረች ኡሁሩ እሷን መረጠ። ማነጋገር ፈለገ። ለጥብቅ ጉዳይ ፈልግሻለሁ። ምን? ትብብር። እሺ፣ ከሰማሽ በኋላ እምቢ እንዳትይኝ። ችግር የለም። በረኪና። በረኪና? ምን ታስገቢልኝ? የት? እዚህ። እንዴት አድርጌ? በድብቅ። እሞክራለሁ። አመሰግናለሁ። ግን ለምን ፈለግከው? ለጉዳይ። ጉዳዩን ንገረኝ። ስታመጪ እነግርሻለሁ። እሺ፣ አመጣለሁ። ኡሁሩ ተደሰተ። እንዴት አድርጎ እንደሚጠቀም ማንሰላሰል ጀመረ። በረኪናው እስኪመጣለት ተቻኮለ። በዚህ ሁለት ቀን ሌላ ምርመራ አለበት። በነፍሱ እንደሚጫወቱበት አውቋል። ከእንግዲህ አያገኙኝም ብሎ አሰበ። እሱ ላይ ያተኮሩት በከተማው ፖሊስ አመራር መሆኑን ስላወቁ ነው። በርግጥም ደርሰውበታል። ሰዎችን አሳልፈው መስጠት አልፈለገም። እነሱም እንደማይለቁት አውቋል። ሁሉን ነገር ካናዘዙት በኋላ እንደሚገሉት መረጃ አለው። በእነሱ እጅ ተሰቃይቶ ከሚሞት ራሱን ሊገላገል ፈልጓል። ገነት በረኪናውን አስላከች። እንዴት አርጋ እንደምታስገባ አውቃለች። አንዳንድ ወሳኝ ዕቃ ከጥበቃዎቹ ጋር ተሻርከው ሌላም ጊዜ ያስገባሉ። እነዚህ ተራማጅ ጥበቃዎች ብዙ ጊዜ ተባባሪ ናቸው። በረኪናው ስለተላከ በመሳቃው ተደፍቆ ይገባል። ፈታሹ እንዳይበረብረው ይደረጋል። የተቻኮለው ሁሉ ገነትን ጠራት። እንዴት ነው አላት። ምኑ? እቃው መጥቷል። ታዲያ አምጪዋ። የምሰጥህ አይመስለኝም። ለምን? ከቱሳ ጋር አሁን እያወራን ነበር እና እሱ ፈቃደኛ አይደለም። ተቆጣይ። እሱ ምን አገባው? ግን አንተ ለምን ፈለግ? ለጉዳይ። አወቅሁት። ምን? ራስህን ልታጠፋ ነው አይደል? አዎ። አላደርገውም። ለምን? እንደማትሰጠው አስረግጣ ነገረችው። እሷም እንደሌሎቹ እንድትሞት ስለማንፈልግ አታደርገውም ብላ እንደማትተባበረው አስረዳችው። ውሁሩ ራሱን የሚገልበት ዘዴ ሁሉ እየተዘጋበት መጣ። አንድ የመጨረሻ ሙከራ ማድረግ አለበት። ይህን ማንም አይከለክለውም። በፍጥነት እንደማይገለው ቢያውቅም ምግብ በማቆም ሊሞት ፈለገ። ምንም ምግብ እንደማይበላ ወሰነ። አደረገ። አንደኛው ቀን ሄደ። ሁለተኛው ቀን መጣ። ሶስተኛው ተከተለ። ውሩ ምግብ እምቢ አለ። የእሱን መኖር አስፈላጊነት ያወቁት ለድርጅቱ ሲል እንዲቆይ ፈለጉ። እሱ ደግሞ በደር እጅ ከመሞት ሊቀር ይሻላል አለ። አራተኛው ቀን መጣ። አሁንም ምግብ የለም። ተዳከመ፣ ተስለመለመ፣ ተጥመለመለ። በአምስተኛው ቀን መርጊያ የተባለ ወጣት ከሐዋሳ ተይዞ መጣ። የዚህ ልጅ መምጣት የግቢውን መንፈስ ሁሉ ቀየረው። መርጊያ በዞኑ የኢሃፓ ከፍተኛ አመራር ነው። በየእስር ቤቱ እየሄደ ምስክርነቱን ይሰጣል። ከመጋቢት 1969 ዓ.ም ተመረጀ ጀምሮ ደግ ባካሄደው አሰሳ የድርጅቱ ዋና ዋና ሰዎች ስለተገደሉ ኢሃፓ እየተንኮታኮተ ነው። ድርጅቱ ስለተበተነ ተራ አባላትና አመራር ሲሰጡ የነበሩት እንዲለይ ተደረገ። መርጊያ ወደ ሻሸመኔ እስር ቤት መጥቶ እንዲጠቁም ተደረገ። ውሁሩ ተራ አባል ነው ብሎ መሰከረ። ያን ጊዜ ካድሬዎቹ እስከ ዛሬ ሲደበድቡት የነበረው ከፍተኛ አመራር እንዳልሆነ አውቀው ውሁሩን ማሰቃያታቸውን ተውት። መርጊያ ግን እሱን ለማዳን ብሎ እንጂ ውሁሩ ተራ አባል አልነበረም። ውሁሩ ምግብ እምቢ ብሎ ተዳክሞ ከሁለት ቀን በኋላ እንደሚሞት እየተጠበቀ ነበር። ነገር ግን የመርጊያ መምጣት ለእሱ የሰጠው ምስክርነት ሐሳቡን አስቀየረው። ይህን እንደሰማ የመሞት ሐሳቡን ቀየረ። ለቱሳ ሰውነቴን እጠበኝና ምግብ አምጣልኝ አለው። ውሁሩ ወደዚህ ከተማ የመጣው በአጋጣሚ አልነበረም፣ ለድርጅቱ ሥራ ነበር። የባንኩ ኦፕሬሽን ችግር እንደገጠመው ሲታወቅ ሥራውን የሚመራው ሰው በአስቸኳይ ከተማውን እንዲለቅና እንዲደበቅ ተደረገ። በሱ ቦታ የሕዝብ ግንኙነት እንደነበረ የሚነገርለት ውሁሩ ቶሎ ቦታውን ወስዶ ቀሪውን ሥራ እንዲያከናውን ተደረገ። ውሁሩ ደፋርና በፈጣን ውሳኔ ሰጭነት የሚታወቅ ነው። አንዳንዶቹ ኦፕሬሽኑ ከጅማሬ እሱ ቢመራው ይሻል ነበር ሲሉ ይከራከራሉ። ሌሎች ደግሞ አይስማሙበትም። ኦፕሬሽኑን የመራው ጳውሎስ ወዲያውኑ ወደ ወላይታ ሄደ። ከተማ ውስጥ በኢሃፓ አባላት ላይ እርምጃ በመወሰዱ ተፈላጊዎቹንና ተጠርጣሪዎቹን ከከተማ እንዲለቁ ውሁሩ መልእክት አስተላለፈ። ውሁሩ እንዳይታሰር እየተሽለኮለከ ከተወሰነ ጊዜ በኋላ ተይዞ ታሰረ። የመጣው ከለኩ አካባቢ በመሆኑ ሻሸመኔ ከተማ ሆኖ ቀሪውን ሥራ ለማከናወን ተቸግሮ ነበር። አማ የተባለ ወጣት ከውሁሩ ጋር ተገናኝተው ስለ ማደሪያ ፍለጋ ተወያይተው ነበር። አማ በኢሃፓ ስሙ በለጠ ተብሎ ነው የሚታወቀው። ኦፕሬሽኑ ከተካሄደ በኋላ ከተማ ውስጥ ያሉ ወጣቶች እየተለቀሙ ነበር። አንድ ዕለት የሁለተኛ ደረጃ ተማሪዎች ወደ ክፍል ለመግባት ሰልፍ ላይ ነበሩ። የሁሉም ሐሳብ ወደ ክፍል ገብተው የዕለቱ ትምህርትን መጀመር ነው። ነገር ግን በዙሪያው አጥር ስር ወታደሮች መትረየትና ክላሽ ወድረው ቀጣዩን ትዕዛዝ እየተጠባበቁ ነው። ዙሪያውን ከሁለት መቶ ያላነሱ ወታደሮች ከበዋል። ተጨማሪ ኃይል ካስፈለገ ሁለት ደቂቃ ባልሞላ ጊዜ ውስጥ መድረስ ይችላል። ያቱም የወታደሮች ካምፕ የሚገኘው ከትምህርት ቤቱ 50 ሜትር ርቀት ላይ ነው። የወታደሮቹ አለቃ በድምፅ ማጉያ የአንድ ተማሪ ስም ጠራ። እጅህን ስር በማለት ማስጠንቀቂያም እየሰጠ ነው። ወዲያውኑ የተባለው ተማሪ ተያዘ፣ በለጠ ነው። በከተማ ውስጥ ከባድ እንቅስቃሴ ሲያደርግ እንደነበረ ነው የተገመተው። በለጠና ሁሩ አንድ ቀን መንገድ ላይ ተገናኙ። ሁሩ በጣም ችግር ላይ ነው ያለው። አሰፋ በተጧጧፈበት በዚህ ከተማ በመደበቂያ ችግር ሊያዝ እንደሚችል ገምቷል። ሁሩ ለበለጠ በጣም ችግር ላይ ነኝ አለው። ምን ልርዳ? ማደሪያ ፈልግልኝ። የት? አንተ ቤት? እኔ እኮ ከቤተሰቤ ጋር ነው ያለሁት። እና ብዙ ናቸው። ታዲያ ምን ላድርግ? ማደሪያ የለህም እንዴ? አዎ። እስከ ዛሬ የት ነበር የምታድረው? ዛፍ ላይ። የማምናቸው ጓደኞቼ ጋር ልፈልግልህ፣ ነገር ግን አልተሳካም። ኡሁሩ ማደሪያ ማግኘት አልቻለም። ተያዘና ብዙ ተሰቃየ። ኡሁሩ ከባንክ የተወሰደው ሁሉም ገንዘብ የተፈለገበት ቦታ ሳያደርስ መታሰሩ ይቆጨዋል። ከባንክ ከተዘረፈው ገንዘብ ውስጥ 380 ሺህ ብር ያህል የት እንደደረሰ ያውቃል። እንደዚያ ሲቀጠቀጡት ቦታውን ለመንግስት ሰዎች መናገር አልፈለገም። መንገር እንደሌለበትም ያምናል። ገንዘቡን የተቀበለው የመጨረሻ ሰው ተገቢው ቦታ ብሩን ሳያደርስ ችግር ውስጥ ስለገባ ወደ ገበሬዎች ማሳ ሄዶ ብሩን ቀበረው። ብሩ ወደ ድርጅቱ እንዳልገባ ከኦፕሬሽኑ በኋላ ኃላፊነቱን የወሰደው ኡሁሩ መረጃ ደረሰው። ኡሁሩ ብሩን ለማውጣት ሲንቀሳቀስ ከበላይ እንዳያወጣ መልእክት ደረሰው። በነገሩ ብዙ ተከራከረ። ሆኖም መቼ መውጣትና ወደ ድርጅቱ መግባት እንዳለበት ተነገረው። ኡሁሩ ባይስማማም ትዕዛዙን መፈጸም ስላለበት ብሩ እርሻ ውስጥ እንዳለ በዝምታ ተቀመጠ። ሌላ መልእክት መጣና ብሩ እንዲወጣ ታዘዘ። ነገር ግን ቦታው ላይ ገንዘቡ የለም። ገበሬዎች ሲያርሱ የተቀበረውን ብር አገኙ፣ ገንዘቡን ወሰዱ። እርሻ ምን አባቱ ብለው በገንዘቡ ሌላ ሥራ ጀመሩ። ጥርጣሬ የገባው የአካባቢ ካድሬ ሁኔታውን ደረሰበት። ገበሬዎቹ ተያዙ፣ ገንዘቡም መንግሥት እጅ ገባ። ኡሁሩ ከሻሸመኔ እስር ቤት ወደ ሌላ ቦታ ተዛወረ። ከብዙ ጊዜ በኋላ ተፈታ። አሁን ኑሮውንም አሳ አድርጎ ይኖራል። ኡሁሩ እንዳይሞት ብዙ የተከላከለው ቱሳ ነው። ሁለቱም አሁንም ጓደኛሞች ናቸው። ኡሁሩ አንገቱን የታረደበት ጠባሳ አሁንም አብሮት አለ።